የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ውድ አድማጮቻችን የዘረኝነት መግደያው መስቀል የፈጠረው ህብረተሰብ በሚል መደበኛ ርዕስ የማስተምረውን ተከታታይ ትምህርት ዛሬም እቀጥላለሁ። ዛሬ ያዘጋጀው ትምህርት የኢየሱስ ክርስቶስ የምንሆነው በሞቱና በሕይወቱ ኃይል ነው በሚል ርዕስ ላይ የተመሰረተ ይሆናል። በአንደኛ ጴጥሮስ ምዕራፍ 2 ላይ አምላካችን እግዚአብሔር ቃል እንዲህ ይላል፣ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብሩ ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህም ደግሞ የተመደቡ ናቸው ይላል አምላካችን ቃል። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ እሰራታለሁ ያላትን ቤተክርስቲያን የሚገነባት ራሱ እንደሆነ ሐዋርያቶቹ ያስተውሉ ነበር። ይሁን እንጂ ይህን ነገር ጌታችን የሚያደርግበትን አሰራሩን ደረጃ በደረጃ ቀስ በቀስ በምን አይነት መልክ የክርስቶስ ኢየሱስ አካል የምትሆነው ቤተክርስቲያን እንደምትሰራ እየተረዱ እንደመጡ ተመልክተናል። አሕዛብ የነበሩት ወደ ክርስትና ከአይሁዳውያኖቹ ጋር ተቀላቅለው ያልተገረዙ የተባሉት የአብርሃም ዘር ያልተባሉት አሕዛብነታቸው ከአይሁድ ሕዝብ የሚለያቸውን በሙሉ ጌታችን ሞቶ ከተነሳ በኋላ በሚነገረው በምሥራች ወንጌል በደሙ አንጽቶ በመንፈሱ አትሞ ቀድሶ አይሁዳዊውንም የግሪኩንም ሰው ባንድነት አድርጎ ቤተ ክርስቲያኑን የሚሰራበትን ሂደት ደረጃ በደረጃ ደቀ መዛሙርቶቹ እየተረዱ እንደመጡ እናያለን። አማኞች ክርስቶስ ኢየሱስን ካገኙ በኋላ እንኳን ከዘሮቻቸው ይቅርና ከእናት ከአባት ከወንድምና ከእህት ከሚስትና ከልጆች በሚበልጥ ፍቅር እርሱን እየወደዱ ጌታችን ሊከተሉት ይፈልጋል። በሉቃስ ወንጌል ላይ ብዙም ሕዝብም ከርሱ ጋር ይሄዱ ነበር፣ ዘወርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት ስንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም በማለት ጌታችን ኢየሱስ ክርስቶስ ከእርሱ ጋር መሆን የእርሱ መሆን ምን እንደሚያስከትል ከምን እንደሚለይም ሲናገር እናያለን። በሉቃስ ወንጌል ምዕራፍ 14 ከቁጥር 25 እስከ 27 ይህንን ያነበብኩትን ክፍል ማየት ይቻላል። ጌታ ኢየሱስን መከተል እርሱን በማመን ክርስቲያን ሆኖ መኖር በሰው ማንነት ላይ ስር ነቀል ቀል የማንነት ለውጥን ያመጣል። ጌታ ኢየሱስን ከላይ እንዳየናቸው ሰዎች እንዲሁ በአካል በእግር አይከተሉትም። እነዚህ ከላይ ጌታችን ከኋላ ሆኖ ሲከተሉት የነበሩትን ሰዎች ነው በሉቃስ ወንጌል ያነበብኩትን ነገር የሚናገራቸው። ከርሱ ጋር ለመሆን የርሱ ሆነ ለመኖር የምንችለው የርሱ ከመሆናችን በፊት ነኝ የምንለውን ማንነታችንን ከዚያም ማንነታችን ጋራ የተያዘውን ሁሉ ትተንና ጥለን ነው የምንከተለው። አዳምና ሔዋንን አንድ ሲሆኑ የጋብቻቸው መመሪያ ከነርሱ በኋላ ለሚኖሩት ለሰው ልጆች ሁሉ የሚሆን መመሪያ ነበር። ምክንያቱም አዳምና ሔዋን በዚያን ጊዜ አዳምም አባት አልነበረውም ሔዋንም አባት አልነበራትም ሁለቱም እናት አልነበራቸውም። ይሁን እንጂ በተጋቡበት ጊዜ አብረው በሆኑበት ጊዜ የተሰጠው መመሪያ ለነርሱ ብቻ ሳይሆን ከነርሱ ላለፉት ለኛና ወደፊትም ለሚመጡት ለሰው ልጆች ሁሉ እንደሆነ እናቃለን። ስለዚህ አዳም ሔዋንን ባገባት ጊዜ የተሰጠው መመሪያ ምን እንደሚል እንመልከት። አዳምም አለ ይህች አጥንት ካጥንቴ ናት ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል በሚስቱም ይጣበቃል ሁለቱም አንድ ስጋ ይሆናሉ የሚል ነበር። በዚህ በጋብቻቸው ጊዜ ባልና ሚስት ሆነው ተጣብቀው እንዲኖሩ በየመጀመሪያዎቹ ተጋቢዎች በሆኑበት ጊዜ ለጋብቻ የሚሆነውን መሰረት የተጣለው። እግዚአብሔር ስም የተባረከ ይሁን። እናትና አባትን ካልተው ባልና ሚስት አንድ ስጋ ሆነው ለመኖር ችግር ይገጥማቸዋል። እናት በእናትነቷ አባትም በአባትነቱ በተጋቢዎቹ ኑሮ የወላጅና ያሳዳጊ መብት አለኝ ብለው በተጋቢዎቹ መካከል ጣልቃ ቢገቡ አንድ ስጋ ሆነው ሊኖሩ የሚገባቸውን ሰዎች አንድነታቸውን የሚያናጉ የሚያፈርሱ ሊሆኑ ይችላሉ። እናትና አባትን አስተቶ ባልና ሚስትን አንድ የሚያደርገው ጋብቻም በክርስቶስና በቤተ ክርስቲያን መካከል ለሚሆነው አንድነት መመሪያና ማስተማሪያ እንደሆነ ጳውሎስ ያስተምራናል። በኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ላይ ስለዚህም ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ሥጋ ይሆናሉ። ይህም ምስጢር ታላቅ ነው እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። ሐዋርያው ጳውሎስ ይህንን እንግዲህ ክርስቶስ ኢየሱስ አድኖኛል ብለው የሚያምኑ አማኞች ሁሉ እንደነርሱ ካዳናቸው ጋር አንድ ሆነው ተቀላቅለው በአንድ አካል ሊኖሩ እግዚአብሔር በምህረቱና በጸጋው ወደ አካሉ ከጨመራቸው ጋር ለመኖር የሚችሉት እናትና አባታቸውን በመተው እንደሆነ እንመለከታለን። ክርስቶስ ኢየሱስን በማመን ያገኙትን መንፈሳዊ ልደት ከወንድና ከሴት ፈቃድ በመወለድ ካገኙት ልደት ይልቅ አብልጠው በመመልከትና በማየት መኖር መቻል አለባቸው። አማኞች ይህንን እየተረዱ እንዳይኖሩ በአሁኑ ጊዜ በክርስቶስ ስር እየሰደዱ ዳግመኛ በተወለዱበት ማንነት እንዲያድጉ አለመደረጋቸው ብዙ ችግር ያመጣል። ባልና ሚስት አብረው ለመኖር መስቀል መሸከምን መመሪያ አድርገው እንዲወስዱ አልተሰጣቸው። ጌታችን ኢየሱስን ግን ለምንከተል ሰዎች መስቀል መሸከም ሳይኖር መከተል እንደሌለ ጌታችን በሉቃስ ወንጌል የተናገረው ይታያል። ይህ የሚሆንበት ምክንያት እጅግ ሰፊና ጥልቅ የሆነ ትምህርት ነው። ጌታ አምላክ ፈቃዱ ከሆነ እግዚአብሔር ቢወድ ወደፊት እናያለን። ከላይ በሉቃስ ላይ ያየነው ጌታችን መስቀል እንድንሸከም ያሰማውን ጥሪ ማቴዎስ በምዕራፍ 10 ከ34 እስከ 36 ላይ በጻፈበት ስፍራ ጌታችን በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ካባቱ ሴት ልጅን ከናቷ ምራትንም ካማቷ እለያይ ዘንድ መጥቻለሁ ለሰውም ቤተሰዎቹ ጣላቶቹ ይሆኑበታል ማለቱን ያሳየናል። የኢየሱስ ክርስቶስ ተከታዮች መሆን ስር ነቀል ለውጥ የሚያመጣ ጉዳይ እንደሆነ እናያለን። ጌታችን ኢየሱስ ክርስቶስን ስንከተል በዚህ ስር ነቀል ለውጥ በሚያመጣ መሰጠትና መገዛት ነው ወደ ጌታ ወደ ኢየሱስ ክርስቶስ የምንመጣው። ተከታዮቹን የራሱ የሚያደርግበት ጥንካሬውም ሆነ ኃይሉ በመስቀል ቋንቋ ብቻ የሚነገር ነው። ራስን መካድ፣ አባትን መካድ፣ እናትን መካድ። ሉቃስ እንደተናገረው ውድ ወገኖቼ ብዙ መካዶችን የሚመለከት ነገር ነው ጌታችን የተናገረው። አያችሁት? የራሳችንን ህይወት ብቻ አይደለም፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ብሎ ነው ጌታ የሚለው። ስለዚህ ኢየሱስ ክርስቶስን መከተል ዋጋ የሚያስከፍል ጉዳይ ነው። ከጌታ ጋር ያለን ግንኙነታችን ጥልቀቱ በዚህ ይለካል። ሰዎች እናትና አባታቸውን ትተው የተጋቡበት አንዳቸው ከሌላቸው ጋር ያለማንም ጣልቃ ገብነት ራሳቸውን ለሚስታቸው፣ ወንዱ ለሚስቱ፣ ሚስቲቱም ለባሏ የሚሰጡበት መሰጠት የጋብቻቸውን መሰረት ጥብቅና ጠንካራ ያደርገዋል። ልክ እንደዚሁ እኛም ማንኛውንም ነገር ጌታ ኢየሱስን ከመከተላችን በፊት የራሳችንን አይደንቲቲ እከሌ ነኝ ብለን የምንልበት የከሌ ነኝ የምንልበትን ነገር የምንጥልበት መጣል ኢየሱስ ክርስቶስን ለምንከተለው ከእርሱ ጋር ለምንኖረው ኑሮ ወሳኝ እንደሆነ እንመለከታለን። አዳም ሔዋንን ለማግኘት ምንም ነገር አልከፈለም። ከጎኑ የተወሰደችው አጥንትም ብትሆን እግዚአብሔር ሰጠው ነው። በዚያች አጥንት ብቻ ሔዋንን ለማግኘቱ እንደ ባለመብት ራሱ ሊቆጥር አዳም ፈጽሞ አይችልም። ሔዋን እንደ አዳም የእግዚአብሔር ድንቅ ሥራ ውጤት እንጂ አዳም አይደለችም። ከአዳም በኋላ ሚስት የምትሆነውን ሴት ያጨና ያገባም ሰው ለመታጫዋ የከፈለው ዋጋ ለሴቲቱ የሚሆን ለማንነቷ የሚመጥን ዋጋ አይደለም፣ የፍቅር ስጦታ እንጂ። ስለዚህ አንዲት ሴት ማንነቷን የሚያስክዳትን መስቀል ተሸክማ የምትከተለው ባል የላትም። አማኞች ግን በደሙ ያጫቸውን ጌታ ኢየሱስ ክርስቶስን የሚከተሉት ዋጋ የከፈለላቸው መክፈል ምን እንደሆነ ማየት አለባቸው። ጌታ የምንከተለው ኢየሱስ ክርስቶስ የምናምነው ኢየሱስ ክርስቶስ እኛን ለራሱ ለማድረግ የከፈለው ዋጋ አንድ ሰው አንዲትን ሴት ሲያጭ ከሚከፍለው ዋጋ ጋር የሚመጣጠን የሚታሰብም አይደለም። በደሙ ነው የዋጀን። ሕይወቱን አሳልፎ ለኛ ሰጥቶ ነው የዋጀን። በሞት የተዋጀውን ሕይወታችንን ከክርስቶስ ኢየሱስ ውጪ የሌላ አድርጎ መኖር ታላቅ መንፈሳዊ ጉድለትና በደል ነው። የእግዚአብሔር ቃል በዚህ ጉዳይ ላይ የሚያስተምረን ብርቱና ጠንካራ ትምህርት አለ። በሁለተኛ ቆሮንቶስ ምዕራፍ 5 ከ13 እስከ 17 ላይ የጌታችን ቃል እንደዚህ ይላል፣ እብዶች ብንሆን ለእግዚአብሔር ነው፣ ባላእምሮች ብንሆን ለእናንተ ነው፣ ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል ይላል አምላካችን ቃል። ውድ አድማጮች ይህ እጅግ የከበረ እግዚአብሔር ቃል የሚያስተምረንን እስኪ ቃል ልብ ብለን እንመልከት። አንዱ ስለ ሁሉ ሞተ ይላል። እኔና እናንተን ከኃጢአት ከበደል ያደነን የሞተው ኢየሱስ አንዱ የተባለው እሱ ነው። ስለ ሁላችን ነው የሞተው። ስለዚህ አንዱ ስለ ሁሉ ሞተ በተባለው ሞቱ ኢየሱስ የሚያተርፈው ምንድን ነው? ይህ ሞቱ፣ ይህ መስዋዕትነቱ የሚያተርፈው ምንድን ነው ብንል ይህ እጅግ የከበረ እግዚአብሔር ቃል ምን ይለናል? በሕይወትም ያሉት እኔና እናንተን ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። የምናምነው ቤተ እምነት እንዲኖረን አይደለም የሞተው። እሁድ እሁድ ቤተ ክርስቲያን እንድንኖር አይደለም የሞተው። ክርስቲያን ነኝ ብለን እንድናወራ አይደለም የሞተው። ጌታ ኢየሱስ የሞተው ይላል በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ክብርና ምስጋና ለታረደው ለእግዚአብሔር ልጅ ለኢየሱስ ይሁን። ይህ ክቡር የወንጌል እውነት ኢየሱስ በሞቱ የሚያተርፈው የሞተላቸው በሞቱ የዋጃቸው ለራሳቸው ከሚኖሩበት ሕይወት ወጥተው ለርሱ ብቻ የሚኖሩ እንዲሆኑ ማድረግ ነው። እያንዳንዳችን ክርስቲያን ነኝ የምንል ሁላችን ይህንን በሕይወታችን መሆኑን ወይም አለመሆኑን መመልከት አለብን። ጌታ ኢየሱስ እኛን ከአባቱ ጋር የሚያስታርቅ ሞት ብቻ አልሞተልንም። ጌታችን በሞቱ እኛን ከሰይጣን እንዳዳነን ሁሉ እኛንም ከኛ አድኖናል። ከራሱ ያልዳነ ሰው ከሰይጣን አይድንም። ሰይጣን የሰውን እንጂ የእግዚአብሔርን አስብም የተባለ ደግሞም አይበልብህ ያለ ለፍጡር ተቆርቋሪ መስሎ እግዚአብሔርን የሚጻረር ስለሆነ ከሰይጣን የዳነ ሰይጣን ከሚቆረቆርለት እኔነቱ ይድናል። ሰው ለኃጢአት ሕይወት የተጋለጠው ውድ ወገኖቼ ራሱን እንደ እግዚአብሔር ለማድረግ በመፈለግ ስለሆነ ሰው ያለ እግዚአብሔር ሊሆን የሚመኘውን ነገር ሁሉ በኃጢአት ዓለም ያለ ያልዳነ ሰው ሁሉ የኑሮ ራይ መሆኑን ማወቅ አለብን። ጌታ ኢየሱስ በሞቱ ሰውን ከራሱ የሚያድን ጌታ ነው። እኛን ከኛ አድኖ ነው ከሰይጣን የሚያድነን። እንዲህ በመሰለ ታላቅ ዋጋ በሞቱ ያዳነን ኢየሱስ በእኛ ላይ የሚኖረውን ባለቤትነቱን ዋጋ ሳጥተን የእርሱ የሆነውን ማንነታችንን ባልዳንበት ጊዜ ለኖርንበት ማንነት ስጋዊ ማንነት ብንሰጥ እንዴት ያለ ትልቅ ኪሳራ እንደሆነ ልናስብ ይገባናል። ጌታችን እኛን የራሱ ያደረገበት መስዋዕትነቱ ብቻ አይደለም። ጌታችን ያዳናቸውን በሞቱና በደሙ ኃይል የራሱ የሚያደርግበት ምስጢር ውድ ወገኖቼ በሞቱ ብቻ የሚያበቃ አይደለም። ውድ አድማጮች ከሕግ እርግማንና ከኃጢአት እንዲሁም ከሰይጣን ሥልጣንና ውድ ወገኖቼ በስጋዊ ማንነት ባሮጌ አዳማዊ ሕይወት ከመኖር ያዳነን በሞቱና በደሙ ኃይል ነው። ጌታ ኢየሱስ ሞቶ ከተነሳ በኋላ ሞቶ በተነሳበት ሕይወት ደግሞ ለኛ የተሰጠ ጌታ ነው። ክብር ለእግዚአብሔር ይሁን። ለኛ የተሰጠ ጌታ ነው። በኤፌሶን ምዕራፍ 1 ቁጥር 20-23 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ካለ በኋላ ሁሉንም ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው እርሷም አካሉና ሁሉን በሁሉ የሚሞላ የርሱ ሙላቱ ናት ይላል። ስለዚህ ከዚህ ከእግዚአብሔር ቃል እንደምንመለከተው ጌታችን ሞቶ ሲነሳ ሁሉ ከእግሩ በታች ከተገዛለት በኋላ ከሁሉ በላይ ያለውን ስም ከተቀበለ በኋላ ለቤተ ክርስቲያን እንደተሰጠ ያሳያል። ቤተ ክርስቲያን እሱ የተሰጣት ቤተ ክርስቲያን የእርሱ ሙላቱ አካሉ እንደሆነች እርሱም ራሷ እንደሆነ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ የእግዚአብሔርን ቃል ስንመለከት በደሙ የዋጃቸው የእርሱ የሆኑት ብልቶች ሆነው በአንድነት የእርሱ አካል ሆነው ሙላቱን በአካል ሊገልጡ በሚችሉበት ሁኔታ የቤተ ክርስቲያን ራስና ጌታ ሆኖ እንዲኖር እንደተሰጠ እንመለከታለን። በደልና ኃጢአታችንን በደሙ አስወግዶ በሞት ላይ ሥልጣን ያለውን በሞቱ በመሻር ከሞት ፍርሃት ነፃ ካወጣን በኋላ ጌታ ኢየሱስ በመንፈሱ በውስጣችን በማደር መለያችን መታወቂያችን ይሆንልናል። እንዲህ በመሰለ ጸጋ ያዳነን ጌታ እስከምን ድረስ የቀድሞ ሕይወታችንን አስጥሎ በርሱ የምንታወቅ እንዳደረገ ወንጌል በከበረ እውነት ያሳየናል። ከላይ ከፍ ብዬ ያነበብኩት የጌታ ቃል በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቀነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል እያለ ስለሚናገር ማንም በክርስቶስ የሆነ ሁሉ አዲስ ፍጥረት ነው። አሮጌው ነገር አልፏል። ውድ ወገኖቼ በክርስቶስ ሁሉ አዲስ ፍጥረት ሆኖልናል። በዚህ አዲስ ፍጥረት እኔና እናንተ ጌታን ካመንን በውስጣችን የሚኖረው ኢየሱስ ክርስቶስ እንደሆነ እግዚአብሔር ቃል ያስተምራል። በሮሜ ምዕራፍ 8 ከቁጥር 9 እስከ 10 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ስለሚል ጌታ ኢየሱስ እኛን የርሱ ብቻ ሳይሆን ያደረገው በውስጣችን ባሳደረው የራሱ የልጅነት መንፈስ በእኛ ውስጥ ለኛ እንደሞተ በእኛ ውስጥ ለኛም ይኖራል። ክርስቶስ ኢየሱስ በእኛ ሆኖ በመንፈሱ የሚኖርበት ህይወት ነው የክርስትና ህይወት የሚባለው። ጳውሎስ ይህንን እያመነ ነው ሐዋርያ ሆኖ የክርስቶስ ተከታይ ሆኖ በትክክል መኖር የቻለው። ኢየሱስ በርሱ እንደሚኖር እየታመነ ነው። በገላትያ ምዕራፍ 2 ቁጥር 20 ላይ ሲናገር ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። አይሁዳዊነቱን ያለ ክርስቶስ የሆነውን ህይወት በመስቀል ላይ እንደተሰቀለ እኔም አሁን ያው ሆኜ አልኖርም ይላል ጳውሎስ። በስጋዊ ማንነት እኔ ጳውሎስ ብሎ አይሁዳዊ ብሎ መኖር እንደቀረለት ክርስቶስ ግን በእኔ ይኖራል ይላል። ክብር ለእግዚአብሔር ይሁን። አሁን በስጋዬ ውስጥ የምኖርበት ኑሮ ይላል ጳውሎስ በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ባላይ ባለ እምነት የምኖረው ነው ይላል። የክርስትና ህይወቱ በክርስቶስ የሚኖር ህይወት እንደሆነ ያሳያል። ኢየሱስ በጳውሎስ ብቻ አይደለም ይኖረው፣ ብንፈቅድለት ዛሬ በሁላችንም ይኖራል። ካዳነን በኋላ እንዲህ ባለ መንገድ ኢየሱስ በውስጣችን የሚኖር ከሆነ ኢየሱስ በማይኖርበት ጊዜ እኔ ብለን በዘራችን በመደባችን በተለያየ መንገድ ራሳችንን የምናይበት ስጋዊና ምድራዊ ማንነታችን ስፍራ የለውም። በክርስትና እምነት ቦታ የለውም። ምክንያቱም ጳውሎስ እንዳለው ከክርስቶስ ኢየሱስ ጋር የተሰቀልንበትን በሞቱ የተወገደውን አሮጌ ማንነታችንን በመስቀል ላይ ሳናደርግ ይህ ሊሆን አይችልም። ኢየሱስ ከስጋዊ ማንነታችን ጋር አይዳበልም። ኢየሱስ ክርስቶስ ስጋዊ ማንነታችንን መለያው አያደርግልንም። የኛን ዘርና ዜግነት አይወስድም። እርሱ መንግስቱ ከዚህ ዓለም አይደለችም። እርሱ ሰማያዊ የሆነ ዳግመኛ ሲመጣ የዓለምን መንግስታት ሁሉ የምትፈጨውን መንግስት ትምጣ ያለን የምንለምናትን መንግስት ይዞ የሚመጣ ንጉስ ነው። እርሱ አማራ አይደለም፣ ኦሮሞ አይደለም፣ ወላይታ ጉራጌ አይደለም፣ ትግሬ ወይንም የትኛውንም ዘር አይደለም፣ ነጭ ወይም ጥቁር አይደለም፣ ሀብታም ወይም ከበርቴ አይደለም፣ ወንድ ወይም ሴት ተብሎ ኢየሱስ አይነገርም። በእነዚህ ማንነቶች ኑርልኝ ብንለው እሺ አይልም። እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ የዘላለም ጌታ ነው። እኔና እናንተ እሱ ካዳነን በኋላ ማንነታችንን በእርሱ ማንነት ውስጥ እናያለን እንጂ በዘራችን አንመለከትም። ሐዋርያት ያስተማሩት የዘረኝነት ማጥፊያ ወንጌል የመስቀሉ ቃል ትምህርት ይህ ነው። በመስቀሉ ቃል እናምናለን የሚሉ ክርስቲያኖች የዋጃቸውን ጌታ ታምነው መኖር የሚፈልጉ ሁሉ ማስተዋልና መረዳት የሚገባቸው ይህንን ነው። በቆላሲስ ምዕራፍ 3 ከቁጥር 9 እስከ 11 እንዲህ ይላል፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስኩስቴስ፣ ባሪያ፣ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው በሁሉም ነው የሚል ቃል እናገኛለን። አሮጌው ሰው የተገፈፈው በጌታ መስቀል ላይ ነው። በሮሜ 6:6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ስለዚህ ውድ ወገኖቼ አሮጌው ሰው በአዲስ ኪዳን እምነት ውስጥ በክርስቶስ ትምህርት ውስጥ ስፍራ የለውም። አሮጌው ማንነት ባሪያነት ከሆነ ስፍራ የለውም። ጨዋነት ከሆነ ስፍራ የለውም። አረማዊነት እስኩስቴስነት ከሆነ ስፍራ የለውም። አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት ከሆነ በክርስቶስ ቤተ ክርስቲያን ስፍራ የለውም። ውድ ወገኖቼ እንግዲህ አይሁዳው የተገረዘ ያልተገረዘ ባሪያ ጨዋ ሰው ሆኖ መኖር ይቻል የነበረው ጌታችን ከመሞቱ በፊት ነው። ምድራዊና ስጋዊ የሆነውን በሞት ኃይል ዘርቶ ሰማያዊን የሆነውን ያስነሳው ጌታ አዳኝነቱ በሚሰበክበት በአዲስ ኪዳን እርሱ በትንሣኤ ሁሉን አዲስ አድርጎ ሕይወትንና ለመጥፋትን ወደ ብርሃን ካወጣ በኋላ በአሮጌው ሰው መኖር አሮጌውን ሰው በመስቀል ማስወገድ እንጂ በአሮጌው ሰው መኖር አልተቻለም። ዛሬ በክርስቶስ ቤተ ክርስቲያን ይህ በኃይል መሰበክ አለበት። በምድራችን ዘረኝነትም ችግር እየሆነ ነው። ሰዎች ዘራቸው አይደንቲቲያቸው የሆነ እየታገሉ ነው። ቤተ ክርስቲያንም ለዚህ ነገር ሁሉ ትዳረጋለች። ክርስቲያን ነኝ የሚሉ ሰዎች ክርስቲያን ሆኛለሁ ካሉ በኋላ የዘረኝነት ባህሪ ሲያስቸግራቸው እናያለን። ኢየሱስ የዋጃቸውና የቀደሳቸው እንዲህ በመሰለ በመደብና በዘረኝነት ተከፋፍለው ሊኖሩ ፈጽሞ አይፈልግም። ኢየሱስ ክርስቶስ የኔና የናንተ የህልውናችን መሰረት ነው። ክብርና ምስጋና ለስሙ ይሁን። የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን።